ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮና ቴሌቪዥን ዝግጅት የዛሬ ሐሙስ ጥቅምት 18 2014 ዓ.ም ዝግጅታችን ጀመረ። በትግራይ ክልል መቀሌ ከተማ ኢንዱስትሪ ቀበሌ በተባለ ቦታ በተፈጸመ የአየር ድብደባ 6 ሰዎች መገደላቸውን የአይደር ሪፈራል ሆስፒታል አስታወቀ። መንግስት የህወሓት ቡድን የጦር መሳሪያዎቹን ለመጠገን የሚጠቀምበትን መስፍን ኢንዱስትሪያል ኢንጂነሪንግ ላይ ጥቃት ሰንዝሬያለሁ ብሏል። እነዚህንና ሌሎች ዘገባዎችን ይዘን በምሽቱ ዝግጅታችን አብረናችሁ እንቆያለን። በዋግምራ ዞን በህወሓት ቁጥጥር ስር በሚገኙ የተለያዩ ወረዳዎች ውስጥ በረሃብ ምክንያት ብዙ ሰው እየሞተ ነው ሲሉ የጋዝ ጊብላ ወረዳ የኮሚኒኬሽን ኃላፊ ገልጸዋል። ይህንንም ዘገባ ከዜናው በኋላ በሚኖረን ጊዜ ይዘን እንመለሳለን። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ ገጻችን በአት ቪኦኤ አምሃሪክ በቀጥታ እየተላለፈ ይገኛል። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምናመሻችሁ። የፕሮግራሙ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን በማቀናበር ላይ ትገኛለች። አድማጮቻችን፣ በትላንትናው ምሽት በተፈጠረው ችግር ምክንያት ዝግጅታችን በቀጥታ ሳይተላለፍ ቆይቷል። የአሜሪካ ድምፅ የሚገኝበት ዋና መስሪያ ቤት አካባቢ ባሉ ህንፃዎች በአንዱ ላይ የቦምብ ጥቃት ሊደርስ እንደሚችል ትላንት ተነስቶ በነበረ ስጋት ምክንያት ሰራተኞች ሁሉ ህንፃዎቹን ለቀው እንዲወጡ በመታዘዙ በትናንትናው ዕለት የአፍሪካ ቀንድ አገልግሎት ስርጭቶች ላይ መስተጓጎል ተፈጥሯል። ነገር ግን በተፈጠረው ሁኔታ ምክንያት የተደረገው ፍተሻ በኋላ የተሰጋበት ቦምብ ባለመገኘቱ መስሪያ ቤቱና ሰራተኞቹ ወደ መደበኛ ስራችን ተመልሰናል። በተፈጠረው ሁኔታ ምክንያትም የአፋን ኦሮሞ የቴሌቪዥን ስርጭት፣ የአማርኛ የራዲዮና የቴሌቪዥን ስርጭቶች በሙሉ ተስተጓጉለዋል። በአማርኛ የራዲዮ አድማጮቻችን የሰማችኋቸው ቀደም ብለው ተላልፈው የነበሩ የቆዩ ፕሮግራሞች ሲሆን የራዲዮ በቴሌቪዥን ተመልካቾቻችን ደግሞ የተመለከታችሁት ከትላንት በስቲያ ተቀርጾ የነበረውን ፕሮግራም ነው። ስለዚህም አድማጮቻችንን ለተፈጠረው ችግር ይቅርታ እንጠይቃለን። ዛሬ ወደ መደበኛ ዝግጅታችን ተመልሰናል። እስከ ምሽቱ 4 ሰዓት አብራታችሁን ቆያለን። እናንተም አብራችሁን ቆዩ። አሁን የዓለም ዜናዎችን እናስደምጣችሁ።
ጤና ይስጥልን አድማጮች፣ የምሽቱን ዜና የማሰማችሁ ደረጀ ደስታ ነኝ። የዓለም አቀፍ የቀይ መስቀል ኮሚቴ ፕሬዚደንት ፒተር ማውረር በሰሜን ኢትዮጵያ እየተባባሰ ባለው ግጭት ውስጥ ተሳታፊ ወገኖች ሁሉ በችግሩ እየተሰቃዩ ላሉ ቤተሰቦች ሰብአዊነት እንዲሰማቸው ጥሪ አስተላልፈዋል። ዓለም አቀፍ ድርጅቱ ትላንት ባወጣው መግለጫ ፕሬዚደንቱ በሰሜን ኢትዮጵያ ትግራይና አካባቢው ባሉ ክልሎች የመሰረታዊ እቃዎች አቅርቦትና የጤና ስርዓት መስተጓጎሉን ገልጸው ሰዎች ለመኖር ከሚያስፈልጋቸው መሰረታዊ ነገሮች የተነጠሉ መሆኑን ተናግረዋል። በዚህ ሳምንት ኢትዮጵያን ለሶስት ቀናት የጎበኙት ፕሬዚደንቱ ፒተር አንድ ዓመት ሊሞላ በተቃረበው ጦርነት ውስጥ እጅግ የተጎዱ ቤተሰቦች ምግብ ማግኘት የተሳናቸው ሲሆን ሕክምና ወደሚያገኙባቸው ስፍራዎችም ለመድረስ የተቸገሩ መሆኑን አመልክተዋል። በመቶ ሺዎች የሚቆጠሩ ሰዎች አፋጣኝ እርዳታ የሚያስፈልጋቸው መሆኑን በመጥቀስ ሕይወታቸው እጅግ አደገኛ በሆነ ሁኔታ ላይ የሚገኝ መሆኑንም ገልጸዋል። በሱዳን ወታደራዊ ኃይል የተደረገውን የመንግስት ግልበጣ በመቃወም የተናገሩ ቢያንስ 6 አምባሳደሮችን ከስራና ኃላፊነታቸው ማባረሩን የመንግስት ቴሌቪዥን ዛሬ ሐሙስ በሰጠው መግለጫ አስታወቀ። ቴሌቪዥን ጣቢያው ጀነራል አብዱልፈታህ አልብርሃን በዩናይትድ ስቴትስ፣ አውሮፓ ህብረት፣ ቻይና፣ ኳታር እና ፈረንሳይ እንዲሁም በጄኔቭ የተባበሩት መንግስታት የሱዳን ተወካይ መልእክተኛን ማባረራቸውን ገልጿል። በዚህ ሳምንት የሱዳን ዲፕሎማቶች ባወጡት የጋራ መግለጫ ባለፈው ሰኞ ጀነራል አልቡርሃን የልዕልና ምክር ቤቱን በመበተን በአገሪቱ አስቸኳይ ጊዜ አዋጅ ማወጃቸውን አውግዘዋል። አራተኛውን ቀን ያያዘውን ግልበጣ ያካሄዱት የእርስ በርስ ጦርነትን ለማስወገድ እንደሆነ የተናገሩት አልቡርሃን ወታደራዊ ኃይሉ እንደ አውሮፓ አቆጣጠር ሐምሌ 2023 ከሚደረገው ምርጫ በኋላ ስልጣኑን ለተመረጠው የሲቪል መንግስት እንደሚያስረክብ ተናግረዋል። ከዓለም አቀፉ ማህበረሰብ ውግዘቱ የቀጠለ ሲሆን የዓለም ባንክ ባወጣው መግለጫ ለሱዳን የሚሰጠውን የገንዘብ እርዳታ እንዲገታ መወሰኑን አስታውቋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም ለሱዳን የተመደበው የ$700 ሚሊዮን እርዳታ እንዲቋረጥ መደረጉን ገልጿል። ባለፈው ማክሰኞ ተሰብስቦ የነበረው የተባበሩት መንግስታት የጸጥታው ምክር ቤትም ጉዳዩ እጅግ ያሳሰበው መሆኑን ጠቅሶ ድርጊቱን አውግዟል። በቁጥጥር ስር የዋሉ ሰዎች በአስቸኳይ እንዲፈቱና የሲቪል አስተዳደርም በቦታው እንዲመለስ ጠይቋል። ዝርዝር ዘገባው በምሽቱ የዜና ትንታኔ ይቀርባል። ዩናይትድ ስቴትስ የሶማሊያ ከፍተኛ ብሔራዊ የጦር ሰራዊት ጽንፈኛው አልሻባብን ከመዋጋት ይልቅ የቀድሞ አጋሮቹን ለመውጋት እየተጠቀመ ነው በሚል ለሰራዊቱ የምትሰጠውን ድጋፍ በድጋሚ እንደምትገመግም አስታወቀች። በሌላ የተያያዘ ዜና ደግሞ የአፍሪካ ህብረት ተልዕኮ በሶማሊያ ወይም አሚሶም በማዕከላዊ ሶማሊያ በሶማሊያ የጸጥታ ኃይሎችና በኡሁሉ ሱና ዋልጂአማ መካከል በተካሄደው ግጭት የአሚሶም ወታደሮች አልተካፈሉም ሲል መግለጫ አውጥቷል። ኤደን ገረመው ዝርዝሩን ታሰማናለች።
ዩናይትድ ስቴትስ ለሶማሊያ ብሔራዊ ወታደራዊ ሰራዊት የምትሰጠውን ድጋፍ በድጋሚ እንደምትገመግም አስታወቀች። ሀገሪቱ እዚህ ውሳኔ ላይ የደረሰችውም ለሶማሊያ ብሔራዊ ሰራዊት ዳናብ ብርጌድ አልሸባብን እንዲዋጋ ያደረገችው የስልጠናና የድጋፍ ትብብር ከታሰበለት ዓላማ ውጪ እየዋለ በመሆኑ እንደሆነ በሞቃዲሾ የሚገኘው የዩናይትድ ስቴትስ ኤምባሲ ለአሜሪካ ድምጽ የሶማሊኛው ክፍል አስታውቋል። ባለስልጣኑ እንደገለጹት ከሆነ በሶማሊኛ ዳናብ ወይም መብረቅ በመባል የሚታወቀው የሰራዊቱ አካል በማዕከላዊ ሶማሊያ ከጋልመደል ክልል ኃይሎች ሚሊሻ አሁኑ ሱና ዋልጃማ ጋር በመዋጋቱ ሲሆን ይሄ ቡድንም የአልሻባብ ጠላት በመሆኑ ነው። በዚህ ውጊያ ላይም የዳናብ ዋና የጦር አዛዥ ሜጀር አብዱላጢፍ አህመድ አሊ ፋይፈል ተገድለዋል። ዩናይትድ ስቴትስ የዳናብ የጦር ቡድንን እንደ አውሮፓውያን አቆጣጠር ከ2013 ዓ.ም. ጀምሮ ስትረዳ መቆየቷ ይታወቃል። ቅዳሜ ዕለት በጉሬል የተጀመረው ግጭት 12 የሚሆኑ ሰዎችን ህይወት ሲቀጥፍ ብዙዎች ላይ ጉዳት ማድረሱን እንዲሁም ወደ 100,000 የሚጠጉ ሶማሊያውያንም ተፈናቅለዋል ሲሉ የአካባቢው የጤና ባለሙያዎችና ባለስልጣናት አስታውቋል። የአሁሉ ሱና ዋልጃአማ ሚሊሻዎች በጋልመደግ ክልል ባለፈው ዓመት አዲስ አስተዳደር ሲሾም የተገለሉ ሲሆን የቡድኑ መሪ በወቅቱ ከአካባቢው ሸሽቶ ቆይቷል። በቅርቡም የፓርላማ ምርጫ በታቀደበት ሰዓት ብቅ ማለቱ በፌደራል መንግስትና በጋልመደግ ኃይሎች መካከል ግጭት ፈጥሯል። ከዚሁ ጋር በተያያዘ አሁሉ ሱና ዋልጃማ የአፍሪካ ህብረት ተልዕኮ በሶማሊያ አሚሶም ከመንግስት ኃይሎች ጋር በመሆን ወክተውኛል ሲል ላቀረበው ክስ አሚሶም ምላሽ የሰጠ ሲሆን አሚሶም በአፍሪካ ህብረት የሰላምና የደህንነት ምክር ቤት እንዲሁም በተባበሩት መንግስታት ድርጅት የጸጥታው ምክር ቤት በተሰጠው መመሪያ መሰረት የሶማሊያ ጦር በሶማሊያ የአልሻባብና የእስላሚክ ስቴት ወይም የአይኤስ ሽብርተኛ ቡድኖችን እንዲዋጋ ለመርዳት እንጂ በሀገሪቱ ክልላዊም ሆነ ሀገራዊ ጦርነቶች መካከል እንዳልተሳተፈና እንደማይሳተፍም አጽንኦት ሰጥቶ አስታውቋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩናይትድ ስቴትስ የፌዴራል ኮሚሽን FCC በቻይና መንግስት የሚተዳደረውን የቻይና ቴሌኮም ኩባንያን ብሔራዊ የደህንነት ስጋት ደቅኗል በሚል አግዶታል። በዩናይትድ ስቴትስ ውስጥ የሰጠውን የሥራ ፍቃድ መንጠቁንም FCC ከትናንት በስቲያ ማክሰኞ ባወጣው መግለጫው አስታውቋል። በዩናይትድ ስቴትስ የስልክ የዋየርለስና የቪዲዮ ግንኙነቶችን የሚቆጣጠረው FCC ዩናይትድ ስቴትስ ውስጥ ላለፉት 20 አመታት ሲሰራ የቆየው የቻይና ቴሌኮም አሜሪካ በሚቀጥሉት 60 ቀናት ውስጥ ስራውን እንዲያቋርጥ አዟል። በቻይና መንግስት ቁጥጥር ስር የሚንቀሳቀሰው ድርጅት በሚሰጠው አገልግሎት ለብሔራዊ ደህንነትና ህግ ማስከበር አሳሳቢ ስጋቶችን ፈጥሯል ብሏል። በዩናይትድ ስቴትስ የሚደረጉ ግንኙነቶችንና ልውውጦችን በቀላሉ በማግኘት በመመዝገብ በማወክና በመጠቀም ወይም አቅጣጫቸውን በማስቀየር ዩናይትድ ስቴትስን በሚጎዱ የስለላ ተግባራት ይጠቀምበታል ብሏል። በቻይና ትልቁ የቴሌኮሙኒኬሽን ድርጅት የሆነው የቻይና ቴሌኮም ቃል አቀባይ የኮሚሽኑ ውሳኔ አሳዛኝ ነው ካሉ በኋላ ደንበኞቻችንን መልሰን ለማገልገል ሁሉንም አማራጮች እንጠቀማለን ብለዋል። ውሳኔው በቀድሞው ፕሬዝደንት ትራምፕ ዘመን መሰረታቸውን ቻይና ባደረጉ ድርጅቶች አሜሪካ ውስጥ የሚደረገውን የቴክኖሎጂና ገበያ መስፋፋትን ለመገደብ የተጀመረው እርምጃ አካል መሆኑም ተመልክቷል። አሁን ወደ ዓለም አቀፍ የኮቪድ-19 ዜናዎች እናልፋለን። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር አማካሪዎች ቡድን ሁለቱም የፋይዘር የኮቪድ-19 ክትባት እድሜያቸው ከ5 እስከ 11 ለሚደርሱ ህጻናት እንዲሰጥ ያለውን ሙሉ ድጋፍ አስታወቀ። ፋይዘር በሰዎች ላይ የተደረገው የምርምር ሙከራ ክትባቱ እድሜያቸው ከ5 እስከ 11 በሚደርሱ ህጻናት ላይ ኮቪድ-19 የሚያደርሰውን ጥቃት የመከላከል አቅሙ 91 ከመቶ መሆኑን መረጋገጡን አመልክቷል። የምግብና መድኃኒት አስተዳደሩም በዚህ ሳምንት የአማካሪዎቹን ቡድን ሐሳብ ተቀብሎ ያጸድቃል ተብሎ ይጠበቃል። ውሳኔው ከጸደቀ 28 ሚሊዮን አሜሪካውያን የክትባቱ ተጠቃሚ እንደሚሆኑ ይገመታል። ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ለዓለም ዜናዎቹ ደረጀ ደስታን እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ጥቅምት 18 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voa.com ላይ መከታተል ትችላላችሁ። በተጨማሪም አትቪዮ አምሃሪክ የፌስቡክ ገጻችን ነው። ስርጭታችን በቀጥታ እየተላለፈ ይገኛል። ከሰኞ እስከ አርብ ደግሞ በአሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናሰማችሁ። በትግራይ ክልል መቀሌ ከተማ ኢንዱስትሪ ቀበሌ በተባለ ቦታ በተፈጸመ የአየር ድብደባ 6 ሰዎች መገደላቸውን የአይደር ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ክብሮም ገብለስላሴ ለአሜሪካ ድምጽ ተናገሩ። ከሟቾቹ መካከል 3ቱ ህጻናት መሆናቸውን ገልጸው 21 ሰዎች ደግሞ ቆስለዋል ብለዋል። በሌላ በኩል የኢትዮጵያ መንግስት የኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በዛሬው ዕለት በመቀሌ ከተማ በሚገኘው መስፍን ኢንጂነሪንግ ላይ ለሁለተኛ ጊዜ የአየር ጥቃት መፈጸሙን ለቪኦኤ ገልጸው ጥቃቱ የተፈጸመው አሸባሪው ያሉት የህወሓት ቡድን የጦር መሳሪያዎቹን ለመጠገን የሚጠቀምበት ቦታ ስለሆነ ነው ብለዋል። ሙልጌታ ጽምሀ ከመቀሌ፣ ሀብታሙ ስዩም ከዋሽንግተን ዲሲ ያጠናቀሩትን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል።
በመቀሌ ሰሜን ክፍለ ከተማ ኢንዱስትሪ በተባለ ቀበሌ አንድነት በተባለ ቀጠና ውስጥ በደረሰ የአየር ጥቃት ጉዳት ደርሶባቸው ባይደር ሆስፒታል ሲታከሙ ዘጋቢያችን ሙልጌታ አጽባ ያገኛቸው ጸጋ የተባሉ ታካሚ ድብደባው መኖሪያ ቤታቸው ውስጥ ከቤተሰቦቻቸው ጋር በነበሩበት ሰዓት እንደተፈጸመ ተናግረዋል።
ብዙሓትና ነርና ቆልዑት ነሮም ህፃውንቲ
ቤታችን ውስጥ ብዙ ሰዎች ነበርን። ህፃናትም ተኝተው ነበር። የቤታችን ግማሹ ክፍል ፈርሷል፣ ግን በደህና ወጥተናል። የጎረቤታችን ቤት ግን ሙሉ ለሙሉ ስለፈረሰ የሚድናል ብዬ አላስብም።
ጥቃቱ ደረሰበት ባሉት የመኖሪያ ቤት አካባቢ በእግር እየተጓዙ በነበረበት ወቅት ተመተው ጉልበታቸው እንደቆሰለ የተናገሩት ደግሞ ሌላው ዘጋቢያችን በሆስፒታል ውስጥ ያገኛቸው አቶ ገብረ መስቀል አጽባህ የተባሉ ታካሚ ናቸው።
ገዛውቲ ማእከል የንሓልፍኩ ነርም ማእከል ገዛውቲ
በቤቶቹ መካከል እያለፍኩ እያለሁ ነው በኃይል የወደቀው። የምትመለከታቸው ሰዎች የተመቱትም በቤታቸው መካከል ከወደቀው ነው። ቤቶች ፈርሰዋል። ሰላማዊ ሰዎች ናቸው የተመቱት።
አዜብ አረጋይ የተባለች ሌላ የአካባቢው ነዋሪ በበኩሏ
ብዛቱ አይታወቅ ገና ነው፣ አሁን ፍለጋ ላይ ነው፣ የትሬን ፍለጋ ነው። አሁን በቃ እኛ የሰላማዊ ሰው ነው የሚደበድበው። እንደነሱ የተዋጋው የታጠቀ ሰው የለም። እዚህ መኖሪያ ቤት ነው። አሁን ሰላማዊ ሰው ነው የሚደበድበው ያለው።
የአይደር ሪፈራል ሆስፒታል ሜዲካል ዳይሬክተር ዶክተር ክብሮም ገብረስላሴ በድብደባው ጉዳት የደረሰባቸው ሰዎች ወደ ሆስፒታሉ መወሰዳቸውን ተናግረዋል።
ብዛታቸው በአንድ ጊዜ የመጡ ሰዎች ቁጥር ስና 21 ሰው እስካሁን ቆስሎ መጥቷል። 6 የሞቱ መጥቷል። አሁን ይህንን ስንናገርም አምቡላንሶቹ እየመጡ ነው። ስለዚህ ቁጥሩ ሊጨምር ይችላል።
ዶክተር ክብሮም አክለው በድብደባው የቆሰሉ ሰዎችን ለማከም የሕክምና መሳሪያና መድኃኒት ከፍተኛ እጥረት እንዳጋጠማቸው ተናግረዋል።
ሆስፒታላችን ያው ባለው ሲጅ ምክንያት ለ4 ወር ምንም አይነት መድኃኒትም ምግብም አይገባም። ስለዚህ ያለን መድኃኒት እየተጠቀምን ነው እስካሁን የቆየ ነው። በዚህ ሆስፒታላችን ሞልቶ መሬት ማለት መንገድ ላይ ነው አሁን እንደምታዩን ወጥተን ድንኳን ሰርተን እያከምን ያለ ነው። ስለዚህ ያለን የመድኃኒት እጥረት እንዳለ ሆኖ ተጨማሪ ቁስለኛና ሙት ነው እየጨመረብን ያለ።
በሌላ በኩል የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በዛሬው ዕለት በመቀሌ ከተማ በሚገኘው መስፍን ኢንዱስትሪያል ኢንጂነሪንግ ላይ የአየር ጥቃት መፈጸሙን ለቪኦኤ አረጋግጠዋል። ስፍራው የጥቃት ኢላማ የተደረገበትን ምክንያትም እንዲያስረድተዋል።
ፕሎት የሚባለው ነው የማኑፋክቸሪንግ ፕሎት ላይ እነሱ የወታደራዊ ማምረቻ መሳሪያዎች እና ጥገና የሚያካሄዱበት ቦታ ነው። ያው ከባድ መሳሪያዎቻቸውን የሚጠግኑበት ስለሆነ ከባድ መሳሪያዎቹ ደግሞ በዋነኛነት ከተሞችን ለማውደም፣ አርሶ አደር የህብረተሰብ ንብረት መሰረተ ልማት ለማውደም ወዘተ እነዚህን ስለሚጠቀሙበት ይህንን ዲተር ለማድረግ ነው አላማው። ሰክሰስፉሊ ታርጌትድ ነው። በሲቪሊያን በምን የደረሰ ነገር የለም።
ዶክተር ለገሰ በሰላማዊ ሰዎች ላይ ደርሰዋል ስለተባሉት ጉዳቶች መረጃው እንደሌላቸውም አክለዋል።
እስካሁን ባለን የመንግስት መረጃ በሰላማዊ ዜጎች ላይ ደርሰዋል የሚል መረጃ አልደረሰንም በእኛ በኩል። በአጠቃላይም ለማውን ያሳካና ታርጌቱም የወታደራዊ ማምረቻውን የወታደራዊ ኢኩፕመንቶችን ለቅድና የሚጠቀሙበት ይህን ማድረግ ነው እንጂ ኢንቴንሽናል የሆነ ወይም ዴሊበሬት የሆነ ሲቪልን ለማጥቃት የተደረገ ነገር የለም።
መንግስታቸው በውጊያው ድል እየቀናው መሆኑን የተናገሩት ዶክተር ለገሰ በአንጻሩ የትግራይ ኃይሎች የዓለም አቀፉን ማህበረሰብና ሚዲያ ለማሳሳት ወደፊት መግፋታቸውን የሚናገር የተሳሳተ መረጃ እየመገቡ ነው ሲሉም ወቅሰዋል። ከባለፈው ሳምንት ጀምሮ በመቀሌ ከተማና አቅራቢያዋ በተፈጸመ የአውሮፕላን ጥቃት እስካሁን በተገኘው መረጃ 12 ሰዎች መሞታቸውንና 55 ሰዎች ደግሞ መቁሰላቸውን ከሕክምና ባለሙያዎች የተገኘ መረጃ ያሳያል። በመቀሌ ሰሜን ክፍለ ከተማ ኢንዱስትሪ በተባለ ቀበሌ አንድነት በተባለ ቀጠና ውስጥ በደረሰ የአየር ጥቃት ጉዳት ደርሶባቸው ባይደር ሆስፒታል ሲታከሙ
ዘጋቢዎቻችንን ላደረሱን ዘገባ እናመሰግናለን። አድማጮች፣ በጥቂቱ ዘገባውን በድጋሚ ስትሰሙት ነው ያቋረጥ ነው። ደጋግመን እንደነገርናችሁ ጥቂት የቴክኒክ ችግሮች አሉብን። ምክንያቱም እንደምትመለከቱት ከሬዲዮ ወደ ሬዲዮ በቴሌቪዥን መጥተናል። እነዚህን ነገሮች እስክናስተካክል አልፎ አልፎ ችግሮች ይፈጠራሉ። ለሚፈጠሩት ችግሮች ደግሞ ይቅርታ እንጠይቃለን። አሁን ወደ ተከታዩ ዘገባችን እንውሰዳችሁ። በዋግምራ ዞን በህወሓት ቁጥጥር ስር በሚገኙ የተለያዩ ወረዳዎች ውስጥ በረሃብ ምክንያት ብዙ ሰው እየሞተ ነው ሲሉ የጋዘ ጊብላ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሰለሞን መዓዛ ለአሜሪካ ድምጽ ገልጸዋል። ወረዳው በህወሓት ቁጥጥር ስር ከዋለበት ጊዜ ጀምሮ እስከ ቅርብ ጊዜ ድረስ በቦታው እንደነበሩ የተናገሩት አቶ ሰለሞን ከዚህ ቀደም በእርዳታ ይኖሩ የነበሩና አካባቢያቸውን ለቀው መውጣት ያልቻሉ አቅመ ደካሞች በየቀበሌው እየሞቱ ነው ብለዋል። ሰብአዊ እርዳታ የሚያቀርቡ ድርጅቶችም እስካሁን ወደ አካባቢው አለመግባታቸው ችግሩን እንዳባባሰው አቶ ሰለሞን አክለው ገልጸዋል። ከወረዳው አካባቢዎች ከትላንት በስቲያ የወጡ 12 የሚሆኑ ወጣቶች በዞኑ ውስጥ አስከፊ ረሃብ መከሰቱን ይናገራሉ። ሰብአዊ ድጋፍ የሚያደርጉ ድርጅቶች ከጦርነቱ በኋላ ወደ ዋግ ህምራ ገብተው እንደማያውቁ የአማራ ክልል አደጋ መከላከልና የምግብ ዋስትና ልዩ ድጋፍ የሚሹ አካባቢዎች ጉዳዮች ኮሚሽነር አቶ እያሱ መስፍን ገልጸዋል። ቀደም ሲል 10 ሰው በመሞቱ በመገናኛ ብዙሃን የተገለጸው ቢሆንም ቁጥሩ በብዙ እጥፍ እንደሚጨምርም ከየአካባቢው በየቀኑ የሚፈናቀሉ ሰዎች እንደነገሯቸው ኮሚሽኑ አክለው አመልክተዋል። አስቴር ምስጋናው ተፈናቃዮቹን አነጋግራ እንደሚከተለው ዘገባ አጠናቅራለች።
በባህር ዳር ከተማ በአንድ ላይ ያገኘኋቸው 12 ወጣቶች ከዋግምራ ዞን ጋዝጊብላ ወረዳ የስድስት ሰዓት የእግር ጉዞ ካደረጉ በኋላ ቀሪውን ደግሞ በመኪና አቆራርጠው ትላንት ባህር ዳር ከተማ መግባታቸውን ይናገራሉ። የህወሓት ታጣቂዎች መስከረም 1 ቀን 2014 ዓ.ም የዋግምራ ዞንን ከተቆጣጠሩ በኋላ በሰባቱም ወረዳዎች የሚኖረው ህዝብ ኑሮ አስቸጋሪ እንደሆነበት ወጣቶቹ ያስረዳሉ። ለአካባቢው ህዝብ ሁኔታውን የበለጠ ከባድ ያደረገበት ደግሞ ማህበረሰቡ ቀድሞውንም በእርዳታ የሚደገፍ በመሆኑ ነው ይላሉ። ወጣት ፋንታውን ዳኘው ከጋዝ ጊብላ ወረዳ እንደመጣ ይናገራል። እርሱ በሚኖርበት አካባቢ ሰዎች በምግብ እጥረት ምክንያት ህጻናትና አቅመ ደካሞች ህይወታቸው እያለፈ መሆኑን ያስረዳል።
አይናችን እያየ የሞተች ልጅ አለች። እንግዲህ እዛ ከተማ ናውጣት ስንሰራል ነዛ ስራ ከተማዋን እዚህ ነበር ያዘነን አይኔ ያየ ጻልጅ አኩራፋታ ደፈቀሙታለች ባይኔ ያየው ማለት ነው። እዛ ተረፈ ሞተ ቁጥርና እንትን
በምን ምክንያት ነው የሞተችው?
በራብ ምን ይባል እንደጣ የለም የሚገባ ነገር የለም ሁሉ ምንም አለምት ነገር የለም እዛ በቃ ሌላው ሳንርቅ እሳት እንኳን ክብርት እንኳን ስራውት ወርም ሸጦ ዘጋ በቃ እና በጣም የራቡን ራው በጣም እኔ ብቻ እንጃ በጣም ከበድ ራብ ያለብ በቀን እንዲያው 21 ቀበል ያለ በቀን እንትኑ 3 4 ሰው ያም ራሱ እንግዲህ ራቅ ያልገብሰ ያላየናቸው ቀበሌ ሳሉ ማለት ነው። እኛ እዛው ሳለ ግን 3 4 ሰው ይሞታል። በጣም ነው የሚያሳዝንሽ ብታይ። እዛ ተረፈ የሚለምነው ስታይ የቤት ተከብሮ የነበረ ሰው መለመን ጀምሯል። በቃ እንዴት ምን አይቶ ምስታይ በቃ ሳዝንሻል ማህበረሰብ።
ሌላው ወጣት ዘመናዊ ሞገስ በአካባቢው የመንግስት መዋቅር በመፍረሱ የተጠናቀረ መረጃ ባለመያዙ ነው እንጂ በረሃብ ምክንያት ሰዎች በየቀኑ እንደሚሞቱ ትገልጻለች።
አንድ እንኳን እኔ ያየሁት ምንድነው የሆነች ሴት በህክምና በማጣት ምክንያት ጽንስ ውስጧ ሞቶ ጎዷ ላይ ሞቶ በሴት መከራ በከሶስት ቀን በኋላ ነው እግዚአብሔር መካ ፈቃድ ሆኖ ነው እንጂ ጽንሱ ወጥቶ ወደቀው። በህክምና ጥረት ምክንያት እናቶች የተንገላቱ እንዳሉና ኢቭን እንኳን ህጻናቶች እየታመሙ አረጋውያን እየታመሙ እሱ እንኳን ህክምና ባለማግኘት ብዙዎች እያጣን እንዳለ ነው። በረሃብ ምክንያት እንግዲህ በቁጥር ይሄ ነው ማለት ያዳግታል። ብዙ ቀበሌዎች አሉ። በቀበሌዎች በሙሉ ሪፖርቱን ማግኘት አይቻልም በዚህ ወቅት ማለት ነው። ሪፖርት ማግኘት ስላልተቻለ ግን እንዲሁ ስትሰማ 3 or 4 ሰው በቀን እንደሚሞት ነው ያለን ማለት ነው። እኛ አካባቢ በቀን 1-2 እንቀብራለን ማዕከሉ ወይም ቀበሌው ወረዳው ላይ ማለት ነው። ከጎረቤት ከሰፈርና የሚሞቱ አይጠፋም። በረሃ ምክንያት ነው ብሎ ነው የሚነግሩ ስ ሄደን እንኳን ለመቅበር ስናስብ ማለት ነው።
ወጣት አስረሳው ሻረው እኔ ያየሁት ነው ያለውን ይናገራል።
በጣም ረሃብ እንዳለ ከዛው እጭ ደግሞ ጉሶው የሞተ ነው በረሃብ ምክንያት።
ሁሉም ወጣቶች የምግብ እርዳታ የሚያደርጉ ዓለም አቀፍ ድርጅቶች ከፍተኛ የምግብ ችግር ላለባቸው ቤተሰቦቻቸው እንዲደርሱላቸው ይማጸናሉ።
የውጭ ድርጅቶች የስጋት ቀጠና የሚባሉ አካባቢዎች ላይ ድጋፍ ካላደረግን ካልረዳን እያሉ መንግስት እንደሚያጨናንቁ እናውቃለን። ግን እንደኛ እንደ ዋግኽምራ ራሱን ሞር ደግሞ እንደ ጋዝጊብላ ወረዳ እስካሁን ምንም አይነት ድጋፍ አላየንም። በረሃብ የሞተን ሰው ነው ያሉት። ነፍሰ ጡሮች እየታመሙ ሕክምና ያጡበት ሁኔታ ነው ያለው። ግን እስካሁን እንደኛ ወረዳ ምንም አይነት ድጋፍና ምንም አይነት ነገር እንደሌለ ነው የማውቀው።
የጋዝጊብላ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ እንደነበሩ የሚናገሩትና ትናንት ባህር ዳር የገቡት አቶ ሰለሞን ማዓዛ በዞኑ ብዙ በረሃብና በመድኃኒት እጥረት ሰዎች እየሞቱ መሆናቸውን ገልጸዋል።
በረሃብ የሞቱ ሰዎች አሉ። እዛው እኔ የነበርኩበት አካባቢ ያየሁት አለ። በመድኃኒት እጥረትም የሞቱ አሉ። በረሃብ ብቻ አይደለም። በመሰረቱ የመድኃኒት እጥረቱም ምግብ ካልበሉ ይባባሳል፣ መቋቋም ስለማይቻል ማለት ነው። ስለዚህ በሁለቱም መልኩ ነው። በአብዛኛው ግን በረሃብ ነው እየተጎዱብን ያለው። ሚዲያዎች ላይ ወደ 10 ተብሎ ተዘግቧል። ሊያንስ ይችላል ብዬ አስባለሁ። ምክንያቱም በወረዳችን 21 ቀበሌዎች አሉ። ከ21ዱም ቀበሌዎች ዙረን አሰስ ማድረግ አልቻልንም። ስለዚህ ቁጥሩ ይሄን ያክል ነው ብለን ለመግለጽ ይቸግራል። እንደምንሰማው እንደምናየው ትግራይ ክልል ላይ ከፍተኛ እርዳታ እየተሰጠ ነው። ምናልባት አማራ ክልል ላይ ለምን ገብቶ እንደማይሰጥ አናቅም። በተለይ ዋግምራ ላይ እንደ ዋግ እንደ ብሔረሰብ አስተዳደር የመጣ ነገር የለም። እዚህ ብናት አካባቢ ለተፈናቀሉት ተሰጠ ነው የሚባለው። ምናልባት ተፈናቅሎ የመጣው አካል ደግሞ መውጣት የሚችል ያለው ነው እንጂ ማግኘት የሚገባቸው ማህበረሰቦች እዛው ውስጥ ነው የቀሩት። ስለዚህ ተቸግሮ ነው ያለው ህብረተሰቡ። እነዚህ ያለ ረጂ ድርጅቶች የምንላቸው የሀገር ውስጥም ሆኑ የውጭ ሀገር ረጂ ድርጅቶች፣ በተለይ እነዚህ የወርልድ ፉድ ቀይ መስቀል የሚባሉት ወደዛ አካባቢ ለምን መሄድ እንደማይፈልጉ ግልጽ አይደለምና ደርሰው መርዳት የሚገባቸውን መርዳት ይጠበቅባቸዋል ባይነን። ምክንያቱም እኛም ኢትዮጵያውያን ነን።
የአማራ ክልል አደጋ መከላከል ምግብ ዋስትናና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን የህዝብ ግንኙነት ኃላፊ አቶ ኢያሱ መስፍን በዞኑ በርካታ ሰዎች በረሃብ ምክንያት እየሞቱ እንደሆነ መረጃ እንዳላቸው ጠቅሰው የሰብአዊ ድጋፍ የሚያደርጉ ድርጅቶች ወደ ዋግምራ ከጦርነቱ በኋላ ገብተው እንደማያውቁ ተናግረዋል።
በሰባት ወረዳ ውስጥ በርካታ ወገኖቻችን ለከፋ ረሃብ እየተዳረጉ ነው። በዚህም ምክንያት እንግዲህ ጋዝጊብላ አካባቢ 11 ሰዎች እንደሞቱ ዝቋላ አካባቢ ሁለት ሰዎች እንደሞቱ የዞኑ ተጠሪ ጽፈት ቤት የአደጋ መከላከል ተጠሪ ጽፈት ቤት ኃላፊ አረጋግጦልኛል። አጠቃላይ ሁኔታውን በምናይበት ጊዜ ከዚህ የከፋም ነገር ሊመጣ እንደሚችል ታሳቢ መደረግ አለበት። ምክንያቱም እነዚህ ሰዎች የከፋ ችግር ነው ያለባቸው። እስካሁን ድረስ ኢንተርናሽናል ኤንጂኦዎች ለእነዚህ አካባቢዎች ምግብና መድኃኒት ይዘውላቸው እንዲቀሩ የክልሉ መንግስት ሆነ
ጤና ይስጥልን አድማጮች፣ የምሽቱን ዜና የማሰማችሁ ደረጀ ደስታ ነኝ። የዓለም አቀፍ የቀይ መስቀል ኮሚቴ ፕሬዚደንት ፒተር ማውረር በሰሜን ኢትዮጵያ እየተባባሰ ባለው ግጭት ውስጥ ተሳታፊ ይሁን።
የተከበራችሁ አድማጮች፣ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ እንደዚሁም የቴሌቪዥን በሬዲዮ ዝግጅታችንን ነው። ዝግጅቶቻችንን የምትከታተሉ አድማጮቻችን አስተያየትና ጥቆማ ሲኖራችሁ የቪኦኤ የኢሜል አድራሻችን horn@voanews.com ነው። እንዲሁም ደግሞ በፌስቡክ ገጻችን @voaamharic የውስጥ መስመር አስተያየት ካላችሁ አድርሱን። በተለይ አስተያየቶቻችሁ በድምጽ የተቀረጹ ቢሆኑ ይመረጣሉ፣ ለአየር እናበቃቸዋለን። ወደ ተከታዩ ዘገባችን እንወስዳችኋለን። ወደ ሶማሌ ክልል ነው የምናልፈው። ሶማሌ ክልል የቦረና አጎራባች በሆነው ዳዋ ዞን በተከሰተ ድርቅ 25,000 ገደማ የቁም እንስሳት መሞታቸውን አስታወቀ። በድርቁ ምክንያት ተጎጂ የሆኑ ከ83,000 በላይ የሚሆኑ የዞኑ ነዋሪዎችም ሰብአዊ ድጋፍ ያስፈልጋቸዋል ተብሏል። ክልሉ ለዞኑ የንጹህ መጠጥ ውሃ በቦቴ እያቀረበ ሲሆን የእንስሳት መኖም ከጅጅጋና ጎዴ መኪኖች ተዘጋጅተው መኖ መጓጓዝ ጀምረዋል ብለዋል። የጉዳቱ መጠን እየተጠና እንደሆነም ተገልጿል። አዲስ ቸኮል ተጨማሪውን ያስደምጠናል።
በዳዋ ዞን በተከሰተው ድርቅ 25,000 ገደማ የቁም እንስሳት መሞታቸውን የሶማሌ ክልል አደጋ መከላከልና ዝግጅነት ቢሮ አስታውቋል። የቢሮ ምክትል ኃላፊ አቶ ሳዲቅ አብዱልቃድር ለአሜሪካ ድምጽ በሰጡት ቃል በድርቁ የተነሳ ግመሎች፣ ፍየሎችና የቀንድ ከብቶች ሞተዋል ብለዋል። አስቸኳይ ድጋፍ ካላገኙ ከነኝን በላይ ቁጥር ያላቸው እንስሳት ሊሞቱ እንደሚችሉ ነው ስጋታቸውን የገለጹልን።
የክልላችን አሁን በተለይ ዳዋ ዞን አካባቢ ያሉትን ህዝብ የደረሰው የድርቅ ስጋት እስካሁን ያለነው መረጃ ሰዋና የተለያየ እንስሳት ጉዳት አደርሶታል። እስካሁን ያለነው መረጃ ወደ 1361 የሚሆን ግመል ሞተዋል። ወደ 21148 የሚሆን ፍየሎችን ደግሞ ሞተዋል። ወደ 1098 ያህል ከብቶች ሞተዋል። ከዚህ በላይ ቁጥርም አደጋ ላይ ናቸውና ያው ግጦሽ ስለአቶ ምናልባት በድርቁ ምክንያት ቶሎ ካልተደረሳቸው ሊሞቱ የሚችሉት እንስሳት ናቸው።
በድርቁ የተነሳ ከእንስሳት ባሻገር የሰዎች ህይወትም ስጋት ውስጥ መውደቁንና በዚህም ከ83,000 በላይ ክልል ነዋሪዎችም አስቸኳይ ሰብአዊ ድጋፍ እንደሚያስፈልጋቸው አቶ ሳዲቅ ተናግረዋል። ከእነኝም መካከል 33,000 ገዳሚ የሚሆኑት አስቀድሞ በአካባቢ በነበረ ግጭት ከአጎራባች ክልሎች ተፈናቅለው የነበሩ ናቸው ተብለዋል።
በጣም ከፍተኛ የምግብ ፍለጋ ላይ ያሉትን ህዝብ ብዛት ደግሞ ወደ 83,626 ሰዎች ናቸው። እነዚህም ደግሞ በሁለት ይካተታል። አንዱ ተፈናቃዮቹ ናቸው። ከጎረቤት ክልሎችን ተፈናቅሎ አሁን ካምፕ ላይ ያሉት ናቸው። እነሱ ደግሞ 33,201 ናቸው። በዛም ሆስት ኮሚኒቲ እዛው የነበሩትን የዳዋ ዞን ነዋሪዎችን ደግሞ 50,425 ሰዎች ናቸው። እነዚህ አጠቃላይ 83,626 የሚሆኑትን የህዝብ ብዛት በጣም ከፍተኛ የምግብ እጥረት ላይ ነው ያሉት።
አስፈላጊው ድጋፍ እንዲገኝ ከሚመለከታቸው አካላት መረጃ እየተለዋወጡ መሆናቸውን የተናገሩት አቶ ሳዲቅ
ዛሬ የተደረጉትን ጥረቶችን አንዱን ሰዎቹን ውሃ እንዲያገኙ የተለያየ ጥረት ተደርጓል እና ወረዳው ኮኦፕሬት እየተደረገ እዛ ያሉትን ወረዳዎች የተለያዩ ወረዳዎችን ውሃ መስጠት ስርዓቶችን እየሰሩ ነው ያለው። በዛም ደግሞ በክልል ደረጃ የእንስሳት ሀብትን ልማት ቢሮ አብሮ እየሰረ ነው። የእንስሳት መኖ ከሸበሌ አካባቢ እና ከጅጅጋ ትራንስፖርት የሚደርግላቸው እንቅስቃሴ ላይ ነው ያሉት። አሁን ከትላንት ወዳ ነው እነዚህ ነገሮችን የተጀመሩትና ከዚህ ከጅጅጋ ከጎዴ መኪናዎችን አዘጋጅተን እንስሳት መኖውን ከዚህ ትራንስፖርት እዛ ዞን ውስጥ የለም ጎዴ አካባቢ ነው የምንወስዳቸው እና እነሱም ትራንስፖርቴሽን ላይ ናቸው። እስከ ዛሬ የደረሰው የእንስሳት መኖ የለም።
አቶ ሳዲቅ አያይዘውም ድጋፍ ለሚያስፈልጋቸው 83,000 የዞን ነዋሪዎችና ተፈናቃዮች ድጋፍ መቅረብ እንዳልጀመረ፣ ሆኖም በፌዴራል መንግስት አስፈላጊው ድጋፍ እንዲደረግላቸው ጥያቄ መቅረቡን ተናግረዋል።
ሰዎቹም እስካሁን የደረሳቸው የምግብ ድጋፍ የለም። ግን ባይድ ላይን ነው ያለ ነው። እስካሁን የተለያዩ ሰብአዊ ድርጅቶችን ተነጋግረናል። በቢሮ በኩል ስለሚችልም የሆነ ድጋፍ እንዲናደርስ ጥረት ላይ ያለ ነው። የፌደራል ኮሚሽን ደግሞ የዚሁ መረጃ አሳውቀናል። በዛም ደግሞ ኦፊሻሊ ኮሚኒኬት አድርገናል። ከነሱንም ድጋፍ እየጠበቀን ያለ ነው።
ላኒኛ በሚባለው ክስተት የተነሳ በአፍሪካ ቀንድ አካባቢ የዝናብ መቀነስ መከሰቱንና ይህም በዋናነት በኡጋንዳ፣ ኬንያ፣ ሶማሊያና ከፊል ኢትዮጵያ ከመደበኛ በታች ዝናብ መዝነቡን የድርቅና ቅድመ ማስጠንቀቂያ ስራ ጥምረት የተባለ ድርጅት ዘግቧል። ድርቁ በመጪዎቹ ወራትም ቀጣይነት ሊኖረው እንደሚችል ነው የተመለከተው። ኢትዮጵያ ውስጥ የዚህ ድርቅ ዋነኛ ተጋላጮች ከፊል ሶማሌና ከፊል ኦሮሚያ ክልሎች መሆናቸው ተመልክቷል። ድርጅቱ እንዳመለከቱ በአርብቶ አደር አካባቢዎች የግጦሽ መሬቱ ቀድሞ ከነበረው ከ20-40% ያነሰ ሳርና ውሃ እንዳለው ነው የጠቆመው። በአሁኑ ሰዓት በደቡባዊ ክፍሉ ተመሳሳይ ድርቅ የተከሰተበት የኦሮሚያ ክልል 100 ሚሊዮን ብር መድቦ በቦረናና ጉጂ ያሉ በድርቅ የተጎዱ አርብቶ አደሮችን ለመደገፍ እየተንቀሳቀሰ መሆኑን ክልሉን ጠቅሰው የአገር ውስጥ መገናኛ ብዙሃን ዘግበዋል። ከዚህም መካከል 30 ሚሊዮኑ የእንስሳት መኖና ውሃ ለማቅረብ ጥቅም ላይ የዋለ ነው ተብሏል። በጎ ፈቃደኞችም በዋናነት የማህበራዊ ሚዲያዎችን በመጠቀም ድጋፍ እያሰባሰቡ ለቦረና ዞን ማቅረብ ጀምረዋል። ከቦረና ዞን የሚጎራበት የሶማሌ ክልሉ የዳዋ ዞን ድርቅ ግን በብዙሃን ኢትዮጵያውያን የታወቀ አይመስልም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባችን እንወሰዳችሁ። በኢትዮጵያ ሁሉን አቀፍ ውይይት እንዲካሄድ የአውሮፓ ህብረት ፍላጎት እንዳለው የህብረቱ የዓለም አቀፍ ትብብር ኮሚሽነር መግለጻቸውን የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ለጋዜጠኞች በሰጡት መግለጫ ተናገሩ። የኢትዮጵያ መንግስትም ለጉዳዩ በቅርቡ ምላሽ እንደሚሰጥ ቃል አቀባዩ ጨምረው ተናግረዋል። የሱዳን የሰሞኑ ሁኔታ በህዳሴ ግድብ ድርድር ላይ ሳያጠላበት እንደማይቀርም ቃል አቀባዩ ጠቆም አድርገዋል። በጋዜጣዊ መግለጫው ላይ የተገኘው ዘጋቢያችን መለስካቸው አማሃ ነው፣ እንደሚከተለው አቀናብሮታል።
የውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ በሰጡት ጋዜጣዊ መግለጫ ምክትል ጠቅላይ ሚኒስትር ደመቀ መኮንን ከአውሮፓ ህብረት ዓለም አቀፍ ትብብር ኮሚሽነር ዩታ ኦርፒላይነን ጋር ባደረጉት ውይይት በኢትዮጵያ ውስጥ ከተካሄደው አገር አቀፍ ምርጫ በኋላ በተቋቋመ መንግስት የፖለቲካ ተፎካካሪ ፓርቲ አባላት መካተታቸው የለውጡ አንድ ማስረጃ እንደሆነ ጠቁመዋቸዋል ብለዋል። ከዚህ ባሻገርም የአውሮፓ ህብረት አሁን በሀገሪቱ የተፈጠረውን ችግር ለመፍታት የሚያደርገውን የቁሳቁስም ሆነ ሌላ ድጋፍ አመስግነው በአፋርና በአማራ ክልሎች ለደረሰው ሰብአዊ ችግርም ህብረቱ ድጋፍ እንዲያደርግ መጠየቃቸውን አስታውሰዋል። ኮሚሽነሯ በአጸፋው የሰጡትን መልስም አምባሳደር ዲና ሙፍቲ አንስተዋል።
የአውሮፓ ህብረትና ኢትዮጵያ ስትራቴጂካዊ ትብብር በጣም ጥልቀት ያለው እንደሆነ አንስተው ይህን ለማስቀጠል በተለይ ልማት ፕሮግራሙን ለማስቀጠል ለውጡንም ለመደገፍ በአውሮፓ ህብረት በኩል ፍላጎት እንዳላቸው ገልጿል። በተለይ በኢነርጂ፣ በሰብአዊ ልማት፣ በጤና በተለይ በኮቪድ-19 በመልካም አስተዳደርና በመሳሰሉ ዘርፎች በተለይ በግል ሴክተር ልማት ጭምር ኢትዮጵያን የመደገፍ ፍላጎት እንዳለ በአውሮፓ ህብረት በኩል ገልጿል ኮሚሽነሯ። በተረፈ ግን አውሮፓ ህብረት አሁንም ያለው ፍላጎት ሁሉን አቀፍ ድርድር ኦል ኢንክሉሲቭ የሚሉት ድርድር እንዲካሄድ ነው አንዱ። ሌላው የሰብአዊ መብት በሚገባ ተደራሽ እንዲሆን ነው። ሶስተኛው የሰብአዊ መብት ጥሰት አሁን በተጀመረ ሁኔታ በገለልተኛና ነጻ አካል ማጣራቱን መቀጠል ያስፈልጋል። እነዚህ ናቸው እኛ ጉዳዮች፣ ሌላ ጉዳይ የለንም ብለው ነው የጨረሱ።
ሁሉን አቀፍ ውይይት ይደረግ በሚለው ጉዳይ ላይ ጋዜጠኞችም በመግለጫው ጥያቄ አንስተው ነበረ። ሁሉን አቀፍ ሲባል ብረት አንስተው ይታገላሉ የሚባሉትንም ይጨምራል። ከምርጫ በኋላ ስልጣን የያዘው መንግስት ከነማን ጋር ነው የሚወያየው? ለዚህም ቃል አቀባዩ አጭር መልስ ሰጥተዋል።
ኦል ኢንክሉሲቭ የሚለው ዲያሎግ ከነማን ጋር ነው ለሚለው አሁን አዲሱ መንግስት ሮድማፑን እየሰራ ነው። ፌኖቶ ካርታ ግልጽ አይደለም። በአጭር ጊዜ ውስጥ ምናልባት ሆፕፉሊ እዚህ እናገርበት ይሆናል። በአጭር ጊዜ ውስጥ ግልጽ ይሆናል ብለን ተስፋ እያደረግ ነው። አዲሱ መንግስት እየሰራ ነው ያለው ከነማን ጋር ነው፣ ከታጠቁት ጋር ነው፣ ካልታጠቁት ጋር ነው፣ ማንን ይጠቀልላል የሚለው ነገር የሚወጣ ነው የሚሆነ።
በዛሬው የውጭ ጉዳይ ሚኒስቴር ሳምንታዊ ጋዜጣ መግለጫ ላይ በታላቁ ህዳሴ ግድብ ዙሪያ ሲደረግ የቆየው ድርድርም ተነስቷል። ርዕሱ በጋዜጠኞች ጥያቄ የተነሳበት አግባብ በሱዳን ባለው ወቅታዊ ሁኔታ ምክንያት ሱዳን በአፍሪካ ህብረት ከአባልነቷ መታገዷ ድርድሩ እንዴት ይሆናል በሚል የተነሳ ጥያቄ ነው። አምባሳደር ዲና ሙፍቲ ለዚህ ጥያቄም መልስ ሰጥተዋል።
አደራዳሪው የአፍሪካ ህብረት ነው። የምንደራደረው ሶስቱ ሀገሮች ነን። ድርድር ለማካሄድ እንግዲህ ሶስቱ መኖር አለባቸው ነው። ምክንያቱም ጉዳዩን የሚያነሳው ኃይል ነው የሚደራደረው። አፍሪካ ህብረት አግልሎታል። አፍሪካ ህብረት ካገለለው ከዚህ በኋላ እኛ ድርድር አንሄድም፣ ህዳሴ ግድብ አንጀምርም ምናምን የሚል አይደለም። እኛ ለመደራደር ዛሬም ዝግጁ ነን። ነገር ግን አደራዳሪው ወገን ፕሮፖዛል ይዞ ይመጣል ብለን ተስፋ እናደርጋለን። እስካሁን የኮንጎ ፎረን ሚኒስትሩ እዚህ መጥተው ካርቱም ሄደው ካይሮም ሄደው ከሚመለከታቸው ወገኖች ጋር የድርድሩን መቼ እንጀምር፣ እንዴት እንጀምር፣ አጀንዳው ምን ይሁን በሚል ነገር ላይ ሲነጋገሩ ነበር ቆዩት። ሆፕፉሊ አሁንም እነሱ ነው የምንጠብቀውኛ። እንግዲህ አፍሪካ ህብረት የወሰደውን መጀር ደግሞ እናከብራለን። ምክንያቱም አፍሪካ ህብረት ድርጅታችን ነው፣ መስራችም አባልም ሆነን የካፕተሉም ሆነን እያገለገልን ስላለን ከኛ ቀድሞ የአፍሪካ ህብረትን ውሳኔ የሚያከብር ሌላ ሀገር ሊኖር አይገባም።
የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ደመቀ መኮንን መቀመጫቸው አዲስ አበባ የሆነ የአውሮፓ ህብረት አባል አገራት አምባሳደሮችንም በሀገሪቱ ወቅታዊ ጉዳይ ላይ ገለጻ እንዳደረጉላቸው ቃል አቀባዩ አስታውሰዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ተከታዩ ዘገባችን እንወሰዳችሁ። ከሽብርተኛ ድርጅት ተልኮ በመቀበል እንቅስቃሴ ላይ ተሰማርተዋል በሚል ጥርጣሬ ፖሊስ ሁለት የአሃዱ ራዲዮ ጋዜጠኞችን በቁጥጥር ስር አውሎ ምርመራ በማድረግ ላይ መሆኑ ተገለጸ። ከሽብርተኛ ድርጅት ጋር ግንኙነት በመፍጠር በወንጀል ጠርጥሬያታለሁ በሚል ፖሊስ ከቀናት በፊት በቁጥጥር ስር ያዋላት የአሃዱ ራዲዮ 94.3 ጋዜጠኛ ሉአም አታክልቲ ዛሬ ለሁለተኛ ጊዜ ፍርድ ቤት ስትቀርብ በተመሳሳይ ወንጀል የተጠረጠረው በጣቢያው የዜና ክፍል ኃላፊ የሆነው ክብሮም ወርቁ ደግሞ ትላንት ለመጀመሪያ ጊዜ ፍርድ ቤት ቀርቧል። በተጠርጣሪዎቹ ዙሪያ ፍርድ ቤቱ ለፖሊስ ተጨማሪ የምርመራ ቀናት ፈቅዷል። የጋዜጠኞቹን ጠበቃ አነጋግሮ ኬኔዲ አባተ ተከታዩን ዘገባ አሰናድቷል።
የአሃዱ ራዲዮ 94.3 ጋዜጠኛ የሆነችው ሉአም አታክልቲና በጣቢያው የዜና ክፍል ኃላፊ የሆነው ክብሮም ወርቁ ከሽብርተኝነት ጋር በተያያዙ ወንጀሎች ተጠርጥረው በተለያዩ ቀናት በፖሊስ ቁጥጥር ስር ውለው ጉዳያቸው በፍርድ ቤት በመታየት ላይ ነው። ባለፈው አርብ ጥቅምት 12 2014 ዓ.ም በቁጥጥር ስር የዋለችው ጋዜጠኛ ሉአም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የጊዜ ቀጠሮ ችሎት ዛሬ ለሁለተኛ ቀን ቀርባለች። ጋዜጠኛዋ ከዚህ ቀደም ፍርድ ቤት በቀረበችበት በመጀመሪያው ዕለት መርማሪ ፖሊስ በፍርድ ቤት በተሰጠው 5 ቀናት ውስጥ ከሽብርተኛ ድርጅት ጋር ግንኙነት በመፍጠር ለተጠረጠረችበት የወንጀል ምርመራ መረጃ ለማሰባሰብ የሚያስችሉ ተግባራትን ማከናወኑን አስታውቋል። ይሁን እንጂ ፖሊስ በተሰጠው ጊዜ በቂ ተግባራትን እንዳላከናወነ የተከራከሩት የጋዜጠኛዋ ጠበቆች በዋስትና እንድትለቀቅ ለችሎቱ ጥያቄ ካቀረቡ በኋላ ፖሊስ በአሃዱ ራዲዮ ለስርጭት ከበቃ ዘገባ ጋር በተያያዘ ጋዜጠኛዋ የተጠረጠረችበትን ተጨማሪ ወንጀል ማሰማቱን ከጠበቆቿ አንዱ የሆኑት አቶ ጥጋቡ ደሳለኝ ለቪኦኤ አብራርተዋል።
ሁለተኛ ድር ሲፈቀድለት መርማሪ ፖሊስ ምን አለ? አይ ከሽብርተኛ ድርጅት ተልእኮ በመቀበል ብቻ ሳይሆን ባለፈው ሳምንት ሐይቅ ከተማ ተወሮ ቡድኑም ዝርፊያ እየፈጸመ ነው ብላ በራሷ ተነሳሽነትና ኃላፊነት ዜና በመስራቷ መንግስትና ሕዝብ ተሸብሯል፣ በዚህም መረጃ ሁሉ እንፈልጋለን ከጣቢያው አለ። በድጋሚ የተጠርጣሪ ጠበቆች እድል ሲፈቀድልን እና ስናገኝ የዜና ዘገባ ጉዳይ በሽብርተኝነት የሚያስጠይቅና የሚያስከስስ ጉዳይ አይደለም ወይም የሚያስጠረጥር አይደለም። ምናልባት የተሳሳተ መረጃ ተሰራጭቶ ከሆነ፣ ሚዛናዊ የጎደለው ዜና ተሰርቶ ከሆነ በመገናኛ ብዙሀን አዋጅ የሚታይ ነው። በዛ ረገድ ጉዳት የደረሰበት ስም የተበላሽቷል፣ ገጽታ የተበላሽቷል የሚል አካል ካለ በታቢራዊ ጉዳይ ነው የሚሆነው። የታቢር ቀርቦ መጠየቅ ይቻላል። በወንጀል ግን ተጠያቂነት የለባቸውም በመገናኛ ብዙሀን አዋጅ መሰረት። ስለዚህ ከተፈረው ችሎት ዋስትና መብቷን ይፍቀድላት ብለን አመለከትን።
ከአሃዱ ራዲዮና ቴሌቪዥን ድርጅት ያገኘነው መረጃ እንደሚያመለክተው ከትናንት በስቲያ ማክሰኞ ዕለት በፖሊስ ቁጥጥር ስር የዋለው የአሃዱ ራዲዮ 94.3 የዜና ክፍል ኃላፊ ክብሮም ወርቁም በትናንትናው ዕለት ፍርድ ቤት የቀረበ ሲሆን እርሱም በተመሳሳይ ከሽብርተኛ ድርጅት ጋር አለው በተባለ ግንኙነት መጠርጠሩን ፖሊስ ለፍርድ ቤቱ እንዳስረዳ ጠበቃው ጥጋቡ ደሳለኝ ገልጸዋል።
ክብሮም ወርቁ ሽብርተኛ ድርጅት ጋር ተልእኮ በመቀበልና ወጣቶችን በመቀስቀስ ስለጠረጠርን እዚሁ ማቆያ ትቆያለህ አሉት። ፖሊስ በማግስቱ ጥቅምት 17 ረቡዕ ማለት ነው ትላንትና የጊዜ ቀጠሮ ችሎት ቀርቦ በምንድን የጠረጠርካቸው ተብሎ በችሎቱ ሲጠየቅ መርማሪ ፖሊስ ከጸረ ሰላም ኃይሎች ተልእኮ በመቀበል ለተልእኮ አፈጻጸም የሚረዱ ወጣቶችን በመመልመልና በመቀስቀስ እንቅስቃሴ ላይ ጠርጥሬው ነው ያለው ቃል በቃል። ከዜና ዘገባው ጋር ምንም የተገናኘ ሀሳብም አላነሳም። የምርመራ ጊዜ የሚያስፈልገኛል አላለም። ግን ጸረ ሰላም ኃይሎች ተልእኮ በመቀበል እንቅስቃሴ ላይ ስለጠረጠርኩት 14 ቀን የምርመራ ጊዜ ይፈቀድልኝ አለ። 9 ቀን የምርመራ ቀናት ተፈቀደለት።
ጋዜጠኞቹ ከተጠረጠሩባቸው ወንጀሎች መካከል አንዱ ሐይቅ ከተማ በህወሓት ተይዟል የሚል መሆኑን የገለጹት ጠበቃው ይህ ጉዳይ በፍትሐ ብሔር እንጂ በወንጀል እንደማያስጠይቅ ያስረዳሉ።
ግን በጥቅል ግን ከመርማሪ ፖሊሶቹ እንደተረዳ ነው ሁለቱንም ጸረ ሰላም ኃይሎች ወይም ደግሞ ከሽብርተኛ ድርጅት ጋር ተልእኮ በመቀበል እንቅስቃሴ ላይ ተሰማርቶ ስላገኘናቸው ጠርጥረናቸዋል የሚል ነው እንጂ ከዜና ዘገባው ጋር በተገናኘ ከሆነ አንደኛ ክስ አያስመሰርትም አያስጠረጥርም። ምክንያቱም በሽብርተኝነት ወንጀል ወይም በመደበኛ ወንጀል ህግ አይደለም የሚያስጠርጥሰው። የመገናኛ ብዙሃን አዋጁ የተሻሻለው ትንሽ ከሌሎቹ ቀደም ሲል ከወጡት የብሮድካስት እና የፕሬስ ህጎች አንጻር ሻል ያለ ነው። ፈታብየራዊ ኃላፊነትን ነው እንጂ ዜና ዘገባውን ተከትሎ ከሆነ በእርግጠኝነት ተጠያቂነት አይኖራቸውም።
የመርማሪ ፖሊስንና የጠበቆችን የግራ ቀኝ ክርክር የተመለከተው ችሎቱ ከእያንዳንዳቸው ተጠርጣሪ ጋዜጠኞች ጋር በተያያዘ ለፖሊስ 8 እና 9 ተጨማሪ የምርመራ ቀናትን ፈቅዶ ለጥቅምት 26 ተለዋጭ ቀጠሮ ሰጥቷል። በጉዳዩ ላይ ከፖሊስ ተጨማሪ መረጃ ለማግኘት ያደረግነው ጥረት ሊሳካልን አልቻለም። ሁለት ጋዜጠኞቹ በወንጀል ተጠርጥረው በፖሊስ የተያዙበት አሃዱ ራዲዮ የቪኦኤ ተባባሪ ሚዲያ መሆኑ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ዘጋቢዎቻችንን እናመሰግናለን። እያዳመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ የኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ ደግሞ አት ቪኦኤ አማሪክ ብላችሁ ብትፈልጉን ታገኙናላችሁ። ስርጭታችን በቀጥታ እየተላለፈ ይገኛል። በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን። ኢንስታግራም እና ዩቲዩብ ላይም አለን። ከሰኞ እስከ አርብ ደግሞ በአሃዱ ራዲዮ 94.3 ላይ እንደመጣለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን ተጠቅማችሁ 202-205-9942 በውስጥ መስመር 14 መልእክት ካስቀመጣችሁ ይደርሰናል። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ ዘገባችን እናልፋለን። ሰሞኑን አነጋጋሪ የሆነው የሱዳን ጉዳይ ነው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የሱዳን ሁኔታ እጅግ እንዳሳሰበው ዛሬ በወጣው መግለጫ አመልክቷል። በሌላ በኩል ወታደራዊ መሪው ጀነራል አብዱል ፈታህ አልቡርሃን የሽግግሩን አስተዳደር በማፍረስ ስልጣን መጠቅለላቸውን የተቃወሙ የሱዳን አምባሳደሮችን አባረዋል። ተቃዋሚዎች የሚሊዮኖች ሰልፍ ሲሉ የጠሩት ሰልፍ ከነገ ወዲያ ቅዳሜ ተጠርቷል። ዓለም አቀፉ ማህበረሰብ የሱዳን የጦር ሰራዊት የሲቪል መሩን የሽግግር አስተዳደር ወደ ስልጣን እንዲመልስና በተቃዋሚ ሰልፈኞች ላይ ጥቃት ከማድረስ እንዲቆጠብ መጠየቁን ቀጥሏል። ዩናይትድ ስቴትስ ሲቪል መሩ አስተዳደር እንዲመለስ አሳስባለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ከትላንት በስቲያ ማክሰኞ ከእስር የተለቀቁትን ጠቅላይ ሚኒስትር አብደላ ሐምዶክን አነጋግረዋቸዋል። የቪኦኤዋ ሲድኒ ሴን ያጠናቀረችውን ሪፖርትና ሌሎች ዘገባዎችንም አካታ ቆንጅታዬ እንደሚከተለው አሰናድተዋለች።
የተባበሩት መንግስታት ድርጅት የጸጥታ ምክር ቤት አባላት የሱዳን የጦር ሰራዊት አስተዳደሩን ስልጣን መጠቅለሉንና የሽግግር ተቋማቱን ማገዱን ጠቅላይ ሚኒስትር አብደላ ሐምዶክንና ሌሎችንም የሽግግሩን መንግስት ሲቪል አባላት ማሰሩን እጅግ እንዳሳሰባቸው ባወጡት መግለጫ አስታውቀዋል። ጠቅላይ ሚኒስትር አብደላ ሐምዶክ የተለቀቁ ሲሆን አሁንም በቁጥጥር ስር ያሉት በሙሉ እንዲለቀቁ የጸጥታው ምክር ቤት አባላት ዛሬ ባወጡት መግለጫ ጠይቀዋል። በምስራቅ አፍሪካ ሀገሮች የልማት በይነ መንግስታት ኢጋድ፣ በአፍሪካ ህብረትና በአረብ ሊግ እየተደረጉ ያሉ ጥረቶችን አጥብቀው እንደሚደግፉም የምክር ቤቱ አባላት ገልጸዋል። ይህ በዚህ እንዳለ የወታደራዊ አስተዳደር መሪ አብደልፋታ አልቡርሃን ያስተዳደሩን ስልጣን በመጠቅለል የተወሰደውን እርምጃ የተቃወሙ በውጭ ሀገር ያሉ ቢያንስ 6 አምባሳደሮችን ማባረራቸው ተገልጿል። በዩናይትድ ስቴትስ፣ በአውሮፓ ህብረት፣ በቻይና፣ በካታር እና በፈረንሳይ የሱዳን አምባሳደሮች እንዲሁም በጄኔቫ የተባበሩት መንግስታት ድርጅት ዋና ተወካዩ መባረራቸውን ነው የሱዳን መንግስት ቴሌቪዥን ያስታወቀው። ጠቅላይ ሚኒስትር አብደላ ሐምዶክ እና ባለቤታቸው በቁጥጥር ስር መዋላቸውንና ጀነራል ቡርሃን የሽግግሩን ሉዓላዊ አስተዳደር አፍርሰው አገር አቀፍ አስቸኳይ ጊዜ አዋጅ መደንገጋቸውን በተለያዩ አገሮች ያሉ አምባሳደሮች አውግዘውታል። ወታደራዊው መሪ ዛሬ ካባረሯቸው አምባሳደሮች መካከል አንዱ በዩናይትድ ስቴትስ የሱዳን አምባሳደር የነበሩት ኑርለዲን ሳቲ ትናንት ለቪኦኤ በሰጡት ቃል የጦር ሰራዊቱ የሽግግሩን አስተዳደር አፍርሶ ስልጣን በመጠቅለል የወሰደው እርምጃ እንዲቀለበስ መታገሌን እቀጥላለሁ ብለው ነበር።
I reject the military coup that was perpetrated on October 25th.
ወታደራዊ መፈንቅለ መንግስቱ ተቀባይነት የለውም። እኔና የዲፕሎማሲ ተልእኮ ባልደረቦቼ በዩናይት ስቴትስ እና በዓለም ዙሪያ ካሉ ሱዳናውያን ጋር ሆነን መፈንቅለ መንግስቱ ተቀባይነት እንዳይኖረው ለማድረግ እየሰራን እንገኛለን።
ጀነራል ቡርሃን እንደ አውሮፓውያን አቆጣጠር በ2023 ዓ.ም አገር አቀፍ ምርጫ ከተካሄደ በኋላ ስልጣኑ ለሲቪላዊ አስተዳደር ይመለሳል ሲሉ ቃል ገብተዋል። የጦር ሰራዊቱ የሽግግሩ መንግስት የገለበጠው የርስ በርስ ጦርነት እንዳይቀሰቀስ ለመከላከል ነው ሲሉም ተናግረዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ የሱዳን ልዩ ተወካይ ቮልከር ፐርስ ጀነራል ቡርሃን የወሰዱትን እርምጃ ተከትሎ ስለተከሰቱ ሁኔታዎች ቡርሃንን ትናንት እንዳነጋገሯቸው የመንግስታቱ ድርጅት ቃል አቀባይ ስቴፈን ዱጃሪች ገልጸዋል። የሽግግሩ ሂደት እንዲመለስ በዘፈቀደ የታሰሩት ሁሉ በአስቸኳይ እንዲለቀቁ የጠየቋቸው መሆኑን አክለው አመልክተዋል ቃል አቀባዩ። የሀገሪቱ የጸጥታ ኃይሎች ትናንት 3 ዋና ዋና የአፍቃሪ ዲሞክራሲ ንቅናቄ መሪዎችን ጨምሮ የተቃዋሚ ሰልፈኞችን አስረዋል። ጠቅላይ ሚኒስትር አብደላ ሐምዶክ ተለቀው ቤታቸው ገብተዋል። ሆኖም በከፍተኛ ጥበቃና ክትትል ላይ መሆናቸውን የተገለጸው ዓለም አቀፉ ማህበረሰብ የጦር ሰራዊቱን ስልጣን የመጠቅለሉን እርምጃ ተከትሎ በሱዳን ላይ ግፊቱን አብዝቶ እንደቀጠለ ነው። የአፍሪካ ህብረት ትናንት ባወጣው መግለጫ ስልጣን ለሲቪላዊ መንግስት ካልተመለሰ ሱዳንን ከማናቸውም የህብረቱ እንቅስቃሴ ያገዳት መሆኑን አስታውቋል። የዓለም ባንክ በበኩሉ ለሱዳን የምናደርገውን የገንዘብ ድጋፍ ለጊዜው አቋርጠናል ብሎ ሁኔታውን በቅርበት እየተከታተልን ነን ሲል ተናግሯል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴርም ለሱዳን የሚደረገውን የ700 ሚሊዮን ዶላር ድጋፍ ለጊዜው እንዲቋረጥ መደረጉን አስታውቋል። ዩናይትድ ስቴትስ በሲቪሉ የሚመራው የሽግግር ሂደት እንዲመለስ ጠይቃለች። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጠቅላይ ሚኒስትር ሐምዶክን ማክሰኞ ዕለት ከተለቀቁ በኋላ አነጋግረዋቸዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ ምክትል ተወካይ ሪቻርድ ሚልስ ትናንት በሱዳን ጉዳይ በተነጋገረ የጸጥታ ምክር ቤቱ ስብሰባ ላይ ባደረጉት ንግግር እንዲህ ብለዋል።
As we have said repeatedly, any changes to the transitional government by force in Khartoum.
ደጋግመን እንደተናገርነው በካርቱም በሽግግር መንግስቱ ላይ በኃይል አንዳችም ለውጥ በመፈጸም ዩናይትድ ስቴትስ ለሀገሪቱ በመትሰጠው ድጋፍ ላይ ችግር ያመጣል።
የሽግግሩን መንግስት ያፈረሱት ጀነራል አብደል ፋታህ ቡርሃን እርምጃውን የወሰዱት በራሳቸው ቃል ታላቁን የታሳሱን አብዮታችንን ግቡን እንዲመታ በያዘው አቅጣጫ ለማስቀጠል ብለን ነው ሲሉ ተናግረዋል። በዋሽንግተን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ክራይስ በበኩላቸው የጦር ሰራዊቱ የሱዳንን ህዝብ የዲሞክራሲ ተስፋ ቀልብሶበታል ሲሉ ተናግረዋል። ዩናይትድ ስቴትስ የተፈጠረውን ሁኔታ በተመለከተ ከዓለም አቀፉ ማህበረሰብ ጋር ሆና እንዲከናወን የምትሻውን እንደሚከተለው ዘርዝረዋል ኔድ ፕራይስ።
An immediate release of all political actors detained in connection with these events. A full restoration.
ከተከሰተው ሁኔታ ጋር በተያያዘ የታሰሩ የፖለቲካ ሰዎች በሙሉ በአስቸኳይ እንዲለቀቁ፣ በሲቪሉ ክፍል የሚመራው የሽግግር መንግስት ወደ ስልጣን እንዲመለስ፣ በሰላማዊ ተቃውሞ ሰልፎች ላይ ጥይት መተኮስን ጨምሮ ምንም አይነት ኃይል መጠቀም እንዲያቆም እንጠይቃለን። በተቃውሞ ሰልፎች ላይ ጥቃት ደርሷል የሚሉ ሪፖርቶች ወጥተዋል። አጥብቀን እናወግዛለን።
በዩናይትድ ስቴትስ የሰላም ተቋም ባልደረባ የሆኑት ጆሴፍ ተከር አሁን የሚያስፈልገው በክልሉ ዲፕሎማሲያዊ ጥረት ማድረግ ነው ብለዋል።
I hope there's engagement with Egypt because that's the crux of the matter is that the military and those
ከግብጽም ጋር ይነጋገሩበታል ብዬ ተስፋ አድርጋለሁ። ምክንያቱም ነገሩ በዋናነት የሚያያ ስለሆነ ነው። የጦር ሰራዊቱና ከጦር ሰራዊቱ ጎን ያሉት ወገኖች በግልጽ ይናገሩትም አይናገሩትም ከዚያ ክልል በኩል ድጋፍ እንዳላቸው ይስማቸዋል። ስለዚህ ዩናይትድ ስቴትስ መንግስት ለዚህ ጉዳይ በከፍተኛ ደረጃ ትኩረት መስጠቱ አንገብጋቢ ነው።
በሌላ በኩል ተቃዋሚዎች የሚሊዮኖች ሰልፍ ሲሉ የጠሩት የተቃውሞ ሰልፍ ለተነጎዳ ቅዳሜ ጠርተዋል። የሥራ ማቆም አድማ ጥሪ ተከትሎ ዛሬም በርካታ የንግድ ድርጅቶች እንደተዘጉ ሲሆን አንዳንድ ሐኪሞችና የነዳጅ ሰራተኞች የሽግግሩን መንግስት በመደገፍ አድማውን እንደሚቀላቀሉ አስታውቀዋል። የማከላዊ ባንኩ ሰራተኞችም የሥራ ማቆም አድማ አድርገዋል።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ አሁን ደግሞ ከሱዳን ዘገባችን ወደ ኢትዮጵያ ወደ ወሎ ነው የምንወስዳችሁ። ደቡብ ወሎ ውስጥ በቀጠለው ጦርነት የደረሰ ሰብልና ንብረታችን በህወሓት ታጣቂዎች ወድሞብናል ሲሉ ከአምባሰልና ከሃይቅ አካባቢዎች ወደ ደሴ የገቡ ተፈናቃዮች ለአሜሪካ ድምጽ ተናግረዋል። በሌላ በኩል ህወሓት እንደዚህ አይነት የሚቀርብበትን ከሰብአዊ መብት ጥሰት ጋር በተያያዘ የሚቀርብበትን ወንጀላዎች አይቀበላቸውም። መስፍን አራጌ ዝርዝር አለው።
ከደቡብ ወሎ ዞን አምባሰል ወረዳ 07 ቀበሌ የመጡትና የስማቸውን መገለጽ ያልተስማሙ አርሶ አደር የህወሓት ኃይሎች ወደ አካባቢያቸው በተለይም ቅርባቸው ወደሚገኘው ማርዬ ከተማ ዘልቀው ከገቡ 15 ቀን ገደማ እንደሆናቸው ጠቁመዋል። በአካባቢው የሚደረገው ጦርነት እየተባባሰ መምጣቱን ተከትሎ መነሻቸውን ከቀበሌያቸው ቅዳሜ ዕለት ያደረጉት አርሶ አደር ማክሰኞ ደሴ መድረሳቸውን አስረድተዋል።
በኩታበር በወርቃሪያ ዘንድ በኩታበር ባሳር እያደርን በቃ መንገድ ለመንገድ ትንያ በዛ መጣል በቀደምትና በጫካ እያደን ይዟል። ወደ ደሴ የገባ ነው በኩታበር አካባቢ አልፈን ቅዳሜ የሚወጣሁት እሁድ ሰኞ ማክሰኞ ነው የገባሁት ደሴ።
በወቅቱ ገበያ 35,000 ብር የሚያወጣ በሬያቸውና 8,000 ብር የሚገመቱ ሁለት ሙክት በጎቻቸው በህወሓት ኃይሎች ታርደው እንደተበሉባቸው የሚናገሩት አርሶ አደር 15 ኩንታል የሚገመት የደረሱ የበቆሎ ማሳዎች ከጥቅም ውጭ እንደተደረገባቸው ገልጸዋል።
ሀብት ወስደዋል። ያለ ልብስ ምናምን የሆነ የቀራሽ ነገር የለም። ጥርግርግ አድርገው ወስደዋል። በዛ በማሬ በኩል መኪና እያስገቡ ጭነዋል።
እነማን ናቸው ወሰዱት?
ህወሓቶች ማለት ነው። በቆሎ ምናምን ነበር፣ ያው እዛው ባቄላ ነበር። ባቄላውን ገብሱን በቃ ዝም ብሎ በቆሎ ጭራሰዋል። ምንም ብለን ሰብል የሚባል ነገር በዛ ግድም ማለት አርሶ አደሮች ነው። በሻለን በእንስሳት ነው። በቃ በጎች ናቸው። በጎች ታረጉ ተበልተው ነው። ሰብሉም ወድሟል። ምንም ነገር የለም። በቃ
በአመት አንድ ጊዜ አምርተን ቤተሰብ ለምናስተዳድር አርሶ አደሮች ሰብላችንም እንስሳቶቻችንን ማጣት ይከብዳል ነው ያሉት። ሌላው ስሙን መግለጽ ያልፈለገ የሀይቅ ከተማ ነዋሪ ወጣት ከሀይቅ ከተማ ኩታበር የሶስት ሰዓት ከኩታበር በገራዶ በኩል የሰባት ሰዓት አድካሚ የእግር ጉዞ ካደረገ በኋላ ደሴ ከተማ መግባቱን ተናግሯል።
መሮ ሀይቅ እየመሩ ከዛ ሲመጡብኝ ወደ ኩታበር ተሰድርኩ እና ኩታበር ሲመሩ ደግሞ ኩታበር መጡ ከላሁን በደናንታ ማለት ነው። እውረታ ነበር ኩታበር የገባሁት ተሰድጄ ማለት ነው። ከዛ እዛ ገብቼ እንዳለሁኝ በቃ እነሱ ማታ መጡ እና አፈኑ። ማታ መጥቶ ሲያፍኑን በቃ ልብሳችሁን አውልቁ ምናምን ብለው አወለቅ መድረካሳችን አቆምን። ከዛ በኋላ ያለውን ብር ማጠጡ ስልኩንም ወሰዱ። በረዥም ጊዜ ያጠራቀሙት 20,000 ብር ነበር እና እየሰራ በቃ እንደዛ አድርገው እሱ መጨረሻ ላይ በኋላ ለቀቁን። አምልጥም ነጫይ ከመጣ እንዲህ ሲሆን በደ እንዲ ያደርግ
ተፈናቅለው ወደ ደሴ የዘለቁት አስተያየት ሰጪዎች በስልክ አገልግሎት መቋረጥ ምክንያት ጥለዋቸው የመጡት ቤተሰቦቻቸው በምን ሁኔታ ላይ እንደሚገኙ አለማወቃቸው አለመረጋጋት እንደፈጠረባቸው ነው የሚገልጹት።
ቤተሰቦች የነበሩ በቃ እነሱንም ስልክ ስለሌለኝ በቃ በተወሰ ስልክ ነው እየለመንኩም ደው እና እነሱንም ላገኛቸውም አልቻልኩም። አሁን በቃ ይሙቱ ሄዳ ነው በቃ እንዴት እንደማገኛቸውም ይገባቸው።
ቤተሰቦችን አላስኩም። ጭራሽ ደካማዎች ናቸው። እንዴት ኔትወርክ የለም፣ ብዙም አይሰራም። ኔትወርክ የለም። ጭራሽ ምን እንደሆነ ላውቅ አልቻልኩም። ስጋት ላይ ያን እስካሁን አጠፋ።
የደቡብ ወሎ ዞን ዋና አስተዳዳሪ አብዱ ሰይድ ህዋት ኃይሎች ዘልቀው በገቡባቸው አካባቢዎች ኢሰብአዊ ድርጊት ፈጽመዋል ሲሉ ከሰዋል።
ያደረሳቸው ችግሮች በጣም አስከፊ እና አንዳንዶቹ ለመግለጽም የሚከብድ፣ በተለይ ወጣቶች ቀጣይ ትውልድ እንዳይኖር ሴቶችን በመድፈር ስነልቦናቸው ዝቅ እንዲል በማድረግ የአርሶ አደር ንብረት በመውሰድ የደረሱ ሰብሎችን ጭምር በመጫን ነው ወደ አካባቢው እየወሰደ ያለው። ይህንን ኃይል ከዚህ በላይ እንቅስቃሴና ሌላ ውድመት ማድረስ እንዳይችል ሁሉም አካል እየተረባረበ ነው የሚገኘው።
የህወሓት ኃይሎች አካባቢውን የትኩረት ማዕከላቸው ያደረጉበት ምክንያትም ይላሉ ዋና አስተዳዳሪው፣
የአማራን ህዝብ በጠላትነት ፈርጆ ከስልጣን የገፋኝ የአማራ ህዝብ በተለይ የአማራ ኢሊት ነው ብሎ በማሰብ ኢሊት የሚል የዳቦ ስም በመስጠት የአማራን አርሶ አደር ንብረት፣ ቤት፣ ልጆች እያወደመ የራሱን ኢምፓየር ለመገንባት እየተንቀሳቀሰ ያለ ኃይል ነው። ይህም በመሆኑ በገባባቸው በእያንዳንዱ አካባቢዎች ለአንድ ሰዓት የሚሆን ገብቶ በወጣባቸው አካባቢዎች የመጀመሪያ ዓላማው የሚያደርገው መሰረተ ተቋማት፣ የትምህርት ተቋማትን፣ የጤና ተቋማትን፣ የተሻሉ የሀብት ያፈሩ የእኛን ሰዎች ቤት እየመረጠ መዝረፍ፣ ማቃጠል፣ ማውደም እንዲሁም የአመራሮችን ቤተሰብና ቤት እየመረጠ የማውደም ስራ ነው እየሰራ ያለው። ይሄ እንግዲህ አማራን እንደ ህዝብ የማቆርቆዝ የማደየትና ስነ ልቦናውን የመስበር አላማ፣ አንገት የማስደፈት አላማውን ለማሳካት የሚያደርገው እንቅስቃሴ ውጤት ነው።
ዋና አስተዳዳሪው ከአካባቢያቸው ተፈናቅለው ወደ ተለያዩ አካባቢዎች የመጡ የህብረተሰብ ክፍሎችን መልሶ ለማቋቋም ይሰራል ብለዋል።
የመጀመሪያ ስራ የምናደርገው ያሉበትን ቦታ መለየት፣ መመዝገብ። ከመዘገብን በኋላ መንግስት ባዘጋጃቸው የመጠለያ ቦታዎች እንዲገቡ ማድረግ፣ በራሳቸው ደግሞ ተከራይተው መኖር የሚችሉት በተከራዩበት ቦታ ላይ ያሉበትን ደረጃ አውቀን የዕለት ምግብና ድጋፍ እንዲያገኙ የማድረግ ስራ ተጠናክሮ ነው እየተሰራ ያለው። የተፈናቃዩ ቁጥር ከጊዜ ወደ ጊዜ ከቀን ወደ ቀን የሚጨምር በመሆኑ ሁሉንም ቆጥረን መያዝ ላይ የሚኖር እጥረት ሊኖር ስለሚችል እሱን በየጊዜው የራሱ ግብረ ኃይል ተቋቁሞለት ይህን ስራ ብቻ የሚሰሩ ማን የሚባል ተፈናቃይ የት ቦታ አለ የሚለውን እየለዩ ወደ መጠለያ የማስገባት ስራ ይሰራል።
የህወሓት ታጣቂዎች ወደ ተለያዩ የአማራ ክልል አካባቢዎች ገብተው እየተዋጉ መሆኑን በግልጽ የሚናገሩት የድርጅቱ መሪዎች ከመብት ጥሰቶች ጋር በተያያዘ የሚቀርቡ ውንጀላዎችን ግን አይቀበሉም። በታጣቂዎቻቸው ላይ የቀረቡ የቀጠሉትን የጅምላ ግድያ፣ በቡድን አስገድዶ የመድፈር እና የተደራጀ የዝርፊያ ወንጀሎች ክስ በተደጋጋሚ ነው ያስተባበሉት። የኢትዮጵያ ፌዴራል መንግስት፣ የአማራ ክልል ባለስልጣናት፣ ተጎጂዎችና ቤተሰቦቻቸው በበኩላቸው የተጠቀሱት ውንጀላዎች በህወሓት ኃይሎች መፈጸማቸውንና እየቀጠሉ መሆናቸውን በተደጋጋሚ ተናግረዋል። አሜሪካ ድምጽ ሬዲዮ፣ መስፍን አራጅ።
በሁሉም ስፍራ የሚገኙ ዘጋቢዎቻችንን እናመሰግናለን። አድማጭ ተመልካቾቻችን፣ አሁን በተጠቀሰው ዘገባ የተመለከታችሁት ምስል በደሴ ከተማ የሚገኙ ተፈናቃዮችን የሚመለከትና ከክምችት ክፍላችን ያገኘነው ፋይል ምስል ነው። ወደ መጨረሻው የዕለቱ ዝግጅት ነው የምናልፈው። ዛሬ ቀኑ ሐሙስ ነው። የሳይንስና ቴክኖሎጂ ፕሮግራማችንን ከምናቀርብበት ቀን አንድ ነው። ሀብታሙ ስዩም አጠር ያለ የቴክኖሎጂ ዘገባ ያሰማናል።
አሁን አሁን የመጓጓዣ አገልግሎት ፈልገው ትዕዛዙንም በስልኮ መጨረሰው የተለመደ ጉዳይ ሆኗል። ያልተለመደ የሚሆነው ያዘዙት መኪና ወይንም ታክሲ ካለ ሾፌር ራሱን እያሽከረከረ ደጅዎ ድረስ ከመጣ ብቻ ነው። ያ በዩናይትድ ስቴትስ ኔቫዳ ግዛት ውስጥ እየሆነ ነው። የትኩረት ማዕከል ሆኗል። ሁሉም ሰው ሊያዩ ይፈልጋል። ሊቀርቡት ይሻሉ፣ ሊነኩት፣ ሊዳስሱትም ይመኛል ነው ያለው ናንዳ ኩማር። ናንዳ ኩማር ሄሎ የተባለው የመጓጓዣ አገልግሎት ሰጪ ድርጅት መስራች ነው። ድርጅቱ በከፊል ራሳቸውን በራሳቸው በሚያሽከረክሩ መኪኖች ደንበኞችን ያጓጉዛል። መኪኖቹ በሙሉ ከ50 ማይል አነስ ባለ ርቀት በሚገኘው የኔቫዳ ከተማ ውስጥ የድርጅቱ ዋና መስሪያ ቤት በተቀመጡ ሾፌሮች በርቀት የሚሾፈሩ ናቸው። የኤሌክትሪክ መኪኖችን ከወሰድን በኋላ ኮምፒውተር፣ የመቆጣጠሪያ ቴክኖሎጂና የሹፍርና ስርዓት እናክልባቸዋለን። ይህም መኪኖቹን በርቀት ለመንዳት ያስችለናል ያለው ኩማር። የመኪኖቹ እጅግ ጠቃሚው አካል ካሜራው ነው። ሄሎ እንደሚለው ካሜራው ለርቀት ሾፌሮች 360 ዲግሪ የእይታ ዕድል ይሰጣቸዋል። አገልግሎቱ በአብዛኛው በቲ ሞባይል የ5G የኢንተርኔት ትስስር ላይ የተመሠረተ ነው። ጆን ሶው የቲ ሞባይል ሥራ አስፈጻሚ ምክትል ፕሬዚደንት ናቸው።
ለኔ የ5G ኃይል ለማሳየት አገልግሎቱን እንደ ግሩም ስፍራ እቆጥረዋለሁ ነው ያሉት። መኪናው የተጠራበት ቦታ ላይ እንደደረሰ ደንበኛው ወደ መኪናው ይገባና የሹፍርና ኃላፊነቱን ይረከባል። ራሳቸውን በራሳቸው የሚያሽከረክሩ መኪኖች እስኪበራከቱ ወደዚያው የሚያዳርስ አነስተኛ ርምጃ ነው። ለአሁኑ በሰው ጉልበትና ራሱን በራሱ የሚያሽከረክር ቴክኖሎጂ መካከል ባለው ሂደት የደንበኞቹን እምነት ለማግኘት የተደረገ ጥረት እንደሆነ ናንዳ ኩማር ይናገራል።
So there is a big social trust gap between worth
ዛሬ ባለውና ሁሉም መኪኖች ሾፌር አልባና ራሳቸውን ይዘውራሉ ተብሎ ወደሚጠበቀው መጪው ዘመን እያመራ ባለው የትራንስፖርት ሂደት ውስጥ ትልቅ የማህበረሰብ መተማመን ክፍተት አለ። የምንፈልገው መተማመን የሆነ ቦታ ላይ መጀመር አለበት ነው ያለው። የአገልግሎት የመኪና ማቆሚያ ችግርንም ያቃልላል ተብሏል። አንድ ሰው መኪናውን ተጠቅሞ ሲጨርስ በሩን ዘግቶ ብቻ መተው ይጠበቅበታል። ድርጅቱ ከቆመበት ስፍራ በርቀት እያሽከረከረ ወደ ተዘጋጀለት ስፍራ ይወስደዋል።
እዚህ ዋሽንግተን ዲሲ በሚገኙ የዝግጅት ክፍላችን ባልደረቦች እንዲሁም በኢትዮጵያ በተለያዩ ቦታዎች በሚገኙ ዘጋቢዎቻችን ስም የዕለቱን ዝግጅት አጠናቀን የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን በማቀናበር ብርሃን ኃይሉ፣ በስርጭት ምህንድስናው፣ በድምፅና ምስል ቅንብር ደግሞ ሚሻና ዘይነብ አብረውን ነበሩ። በጣም አብራችሁ ስላመሻችሁ እናንተንም እናመሰግናለን። ሰላም፣ በደህና ደሩ።